Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሁለት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የምተላለፍላችሁ የዛሬ አርብ ነሐሴ 1 2012 ዓመተ ምህረት ዝግጅታችን ጀመረ። በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የምተላለፍላችሁ የዛሬ አርብ ነሐሴ 1 2012 ዓመተ ምህረት ዝግጅታችን ጀመረ። በዚህ ሳምንት መጀመሪያ ላይ ተቋርጦ የነበረው በታላቁ ህዳሴ ግድብ ዙሪያ የሚደረገው ድርድር በመጪው ሳምንት እንደሚቀጥል የኢትዮጵያ የውጭ ጉዳይ ሚኒስቴር አስታወቀ።
አሁን እንሞላለን በሙሌቱ ላይ እንስማማ ነው። ዘላቂ የውሃ አጠቃቀምን በተመለከተ ግን በሌላ ፍሬምወርክ ሌላ ጊዜ እንነጋገር።
የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ናቸው። ዘገባውን በአብይ ርዕስ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማቀርብላችሁ ቆንጂት ታዬ ነኝ። በአዲስ አበባ የህወሓት ጽህፈት ቤት ኃላፊ አቶ ተወልደ ገብረ ጻድቅን ጨምሮ 5 ተጠርጣሪዎች ዛሬም ከፍርድ ቤት ትዕዛዝ ውጪ በፖሊስ ቁጥጥር ስር እንደሚገኙ ተገልጿል። ያልተፈቱት የፍርድ ቤት ትዕዛዝ አስፈጻሚው ባለመኖራቸው መሆኑ ተገልጿል። መለስካቸው አምሃ ከአዲስ አበባ ዝርዝሩን ይዟል።
የመንግስት ሚኒስትር ለውጭ ኃይሎችና ለአሸባሪዎች አሳልፎ በመስጠትና የአርቲስት አጫሉ ሁንዴሳን ግድያ ተከትሎ በተፈጠረው ሁከት እጃቸው እንዳለበት ጠርጥሮ ፖሊስ ፍርድ ቤት ያቀረባቸው አቶ ተወልደ ገብረ ጻድቅ በአዲስ አበባ የህወሓት ጽህፈት ቤት ኃላፊ፣ አቶ ተስፋለም ሂደጎ በሚኒስትር ዴኤታ ማዕረግ የህግ ጥናትና ምርምር ምክትል ዳይሬክተር፣ አቶ አጽብሃ አለማየሁ የአቃቂ ቃሊቲ ክፍለ ከተማ የብሔራዊ መረጃና ደህንነት ኃላፊ፣ አቶ በሪሁን ጽጌ በአዲስ አበባ የህወሓት ጽህፈት ቤት ሾፌር እና አቶ ስምዖን ዘገየ በዚሁ ጽህፈት ቤት ሾፌር ፍርድ ቤት በዋስ እንዲፈቱ ያዘዘ ቢሆንም ይህን ዘገባ እስካጠናቀርንበት ደቂቃ ድረስ የፍርድ ቤቱ ትእዛዝ እንዳልተፈጸመ ከተጠርጣሪ ጠበቆች መካከል አንዱ አቶ ታደለ ገብረ መድህን ገልጸዋል። ፖሊስ ቀደም ሲል ተጠርጣሪዎችን በፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ አቅርቦ ቀጠሮ እያስቀጠረ እንደቆየ የሚናገሩት አቶ ታደለ በዚሁ ችሎት ተጠርጣሪዎቹ በዋስ እንዲፈቱ ፍርድ ቤቱ መወሰኑን ያስረዳሉ። ፖሊስ ይህን ውሳኔ በመቃወም ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጊዜ ቀጠሮ ይግባኝ ሰሚ ችሎት አቤት ብለዋል። የከፍተኛው ፍርድ ቤት ችሎትም ከአንድ ሳምንት በኋላ በዛሬው ዕለት በሰጠው ትዕዛዝ የታች ፍርድ ቤትን ውሳኔ አጽንቶ ተጠርጣሪዎቹ እንዲፈቱ ወስኗል። ይሁንና ተጠርጣሪዎቹ ለዋስትና የተጠየቁትን ሁሉ የፈጸሙ ቢሆንም የዛሬውን የፍርድ ቤት ትዕዛዝ ጨምሮ እንዲፈጸም ሊመራ የሚችል ሰው ስለሌለ ሊፈቱ እንዳልቻሉ ጠበቃቸው አቶ ታደለ ገብረ መድን ለቪኦኤ ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የደቡብ ክልል ምክር ቤት የክልሉ መንግስት የህግ የበላይነትን በማስከበር የዜጎችን ደህንነት እንዲያረጋግጥ አሳሰበ። በአምስተኛ ዙር የአምስት ዓመት የሥራ ዘመን 11ኛ መደበኛ ጉባኤ የተሳተፉት የክልሉ ምክር ቤት አባላት መንግስት የዜጎችን በሰላም የመኖርና ሀብት የማፍራት መብታቸውን አላከበረም፣ ኮሮና ቫይረስን በመከላከል ረገድም ድክመት አለበት ሲሉ ተናግረዋል። የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው የጥፋት ኃይሎች የህዝብን ጥያቄ በመጠቀም በክልሉ የጸጥታ ችግር እየፈጠሩ ነው፣ የክልሉ መንግስት ህግ የማስከበር ስራውን እየሰራ ነው ብለዋል። ከሐዋሳ ዮናታን ዘብዲዮስ ዝርዝሩን ይዟል።
የደቡብ ክልል ምክር ቤት ለ10ኛው የኢትዮጵያ ብሔራዊ ክልላዊ መንግስት ሲዳማ የስልጣን ርክክብ ካደረገ በኋላ የመጀመሪያ የሆነውን አምስተኛ ዙር አምስተኛ ዓመት 11ኛ መደበኛ ጉባኤ በሐዋሳ ከተማ ማካሄድ ጀምሯል። 11ኛው የደቡብ ክልል ምክር ቤት ራሳቸውን ከምክር ቤት ያገለሉ 38 የወላይታ ህዝብ ተወካዮች በሌሉበት የሚደረግ ሲሆን የምክር ቤቱ አፈ ጉባኤ ወይዘሮ ሄለን ደበበ ለጉባኤ ባሰሙት ቃል ባለፉት 2 ዓመታት አገሪቱ በለውጥ ሂደት ውስጥ መሆኗና ይህንን ለውጥ ለማደናቀፍና አገሪቷን ለማበጣበጥ ከፍተኛ ፍላጎት አላቸው ያሏቸው አካላት ጥረት ያደረጉ ነው ብሏል።
አሁንም በህዝብ ውስጥ አለመግባባቶችና ግጭቶች እንዲፈጠሩ የሚንቀሳቀሱ አካላት ስላሉ የክልላችን ህዝቦች በተለይም የምክር ቤት አባላት በየአካባቢያችን ነጥብ በመጠበቅ ማረፊያ እንዳያገኙ ማድረግ ለውጡን በጠንካራ መደላደል ላይ በመግባት የሀገራችን ብልጽግና ጉዞ ማረጋገጥ ይጠበቅብናል። መንግስትም የህግ የበላይነትን በማስከበር የዜጎችን የደህንነት ዋስትና
በክልሉ ከሚገኙ ዞኖች ውስጥ 14 ዞኖች በክልል መደራጀት በየዞኖቻቸው ምክር ቤቶች ያጸደቁትን ጥያቄ ለክልሉ ምክር ቤት ያቀረቡ ሲሆን በህገ መንግስቱ መሰረት ምላሽ አልሰጠም በማለት ምክር ቤቱን ክፉኛ ሲተቹ ቆይተዋል። የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው የ2012 ዓመተ ምህረት የመንግስት አፈጻጸም ሪፖርት ለክልሉ ምክር ቤት ባቀረቡበት ወቅት በክልሉ ለጸጥታ ችግር ምክንያት ለሆነው ለአደረጃጀት ጥያቄ ምላሽ ለመስጠት ጥረት ተደርጓል ብሏል። የጥፋት ኃይሎች ያደረሱት የጸጥታ መታወክ ችግር በአብዛኛው የክልሉ አካባቢዎች እንደነበሩም ገልጧል። የክልሉ ምክር ቤት ጉባኤ ለተከታታይ 3 ቀናት የሚቀጥል ሲሆን በቀጣይ መርሃ ግብሮች የክልሉ መንግስት የ2013 በጀት፣ የዳኞችና የአመራሮች ሹመት እንዲሁም የደረቅ ቆሻሻ አወጋገድ ረቂቅ አዋጅና ሌሎችም አዋጆች ይጸድቃሉ ተብሎ ይጠበቃል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
በኢትዮጵያ ባለፉት 24 ሰዓታት ለ9203 ሰዎች የኮቪድ-19 ምርመራ ተካሂዶ 552 ሰዎች ላይ ቫይረሱ መገኘቱን ማምሻውን ያገኘነው የጤና ሚኒስቴር ዕለታዊ የይዞታው መረጃ ጠቁሟል። የ15 ሰዎች ሕይወት በበሽታው ሳቢያ ማለፉንም አመልክቷል። በሀገሪቱ በኮቪድ-19 በተያያዘ ለህልፈት የተዳረጉት ሰዎች ቁጥር በአጠቃላይ 380 ደርሷል። እስከ ዛሬ ድረስ ለ478017 ሰዎች የኮሮና ቫይረስ ምርመራ የተደረገ ሲሆን ቫይረሱ ከተገኘባቸው ከአጠቃላዩ 21452 ሰዎች ውስጥ 9415ቱ ያገገሙ መሆናቸውን የጤና ሚኒስቴሩ መረጃ ጨምሮ አስታውቋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሊባኖስ ዋና ከተማ ቤይሩት በደረሰው ከባድ ፍንዳታ የተከሰተውን ውድመት አንዳንዶች የሊባኖሱ ቸርኖቢል ብለው የገለጹት ነው። መላ ከተማይቱን ባናወጠው ፍንዳታ ከ130 በላይ ሰዎች ሕይወታቸውን አጥተዋል። ብዙ ሺዎች ቆስለዋል። 300 ሺህ ሰዎች ያለ መጠጊያ አስቀርቷል። በርካታ ሆስፒታሎችም ውድመት ደርሶባቸዋል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን በቤይሩት ጉብኝታቸው የፍንዳታውን አካባቢ ተመልክተዋል። ከቤይሩት በአንቻል ቮራ የተጠናቀረውን ዘገባ አዳነች ፍስሐዬ ታቀርባለች።
የምስራቋ ፓሪስ የሚል ስያሜ ያትረፋ የነበረችው ቤይሩት በደረሰው ፍንዳታ ክብደት በኒክለር መሳሪያ ወደ ደረሰ አይነት ይጠጋል በተባለው ውድመት ምክንያት እንደገና ወደ ጦርነት አውድማ የተመለሰች እንዳስመሰላት ተገልጿል። ወጣት ወንዶችና ሴቶች የገቡበት ያልታወቀውን ሰዎች ፍለጋና በተሰባበሩ መስተዋቶች የተሞሉትን መንገዶች ማጽዳት እንደተያዙት ተገልጿል። በርካታ በፍርስራሾች ውስጥ የተቀበሩ ሰዎች እንዳሉ ይታመናል። እስካሁን ባለው ጊዜ ከ130 በላይ የሚሆኑ ሰዎች በፍንዳታው አደጋ ሕይወታቸው አልፏል። ከ5000 በላይ ደግሞ ቆስለዋል። ተማሪ ዳሊያ
ብዙ ችግሮች አሉብን። ኢኮኖሚው ወድቋል። የሊራ ዶላር ዋጋ ተንኮታክቷል። በዛ ላይ የኮሮና ቫይረስ ጉዳይ አለ። ይባስ ብሎ ደግሞ ይፍንዳታ ገጠመን።
የቆሰሉት ሰዎች ወደ ሆስፒታሎች ተወስደዋል። ነገር ግን ሐኪም ቤቶችም ቢሆኑ ይፍንዳታው ገፈት ቀማሽ ሆነዋል። በከተማይቱ ትልቅ ከሚባሉት ሆስፒታሎች አንዱ የሆነው ቅዱስ ጆርጅ ዩኒቨርሲቲ ሆስፒታል በብዙ ሺዎች የሚቆጠሩ በሽተኞችን አስወጣ። በርካታ ነርሶች የሚገኙባቸው ብዙ ሰዎች ሞቱ። ሆስፒታሉ በአዲስ መልክ ስራውን ለመጀመር ሲል እርዳታ እየጠየቀ ነው። የቅዱስ ጆርጅ ሆስፒታል አስተዳዳሪ ጆርጅ
ሁሉ ነገር ያስፈልገናል፣ እንዴት እንደምታገኙን በድረገጽ እናስታውቃለን። ማንኛውም ሰው ሊረዳን ይችላል።
ለፍንዳታው ምክንያት የሆነው በተገቢ መንገድ አልተቀመጠም የተባለ መጋዘን ውስጥ የተከማቸ አሞኒየም ንጥረት ነው ተብሏል። ንጥረ ነገሩ ለማዳበሪያና ፈንጂም ለመስራት ያገለግላል ተብሏል። ማስጠንቀቂያ ሲቀርብበት እንደነበርም ታውቋል።
በዓለም አቀፍ የኮቪድ-19 ዜናዎች በዓለም ዙሪያ በቫይረሱ የተያዙ ሰዎች ቁጥር ማሻቀቡን እንደቀጠለ ነው። ከ19.1 ሚሊዮን አልፏል። በዩናይትድ ስቴትስ ከማናቸውም የበለጠው 4.9 ሚሊዮን ተመዝግቧል። ብራዚል 2.9 ሚሊዮን፣ ህንድ 2 ሚሊዮን ይዘው ይከተላሉ። በደቡባዊዋ የዩናይትድ ስቴትስ ክፍለ ግዛት በጆርጂያ በሚገኝ አንድ ትምህርት ቤት አብዛኞቹ ያፍና አፍንጫ መሸፈኛ ጭንብል ያላደረጉ በርካታ ተማሪዎችን የሚያሳይ ፎቶ በማህበራዊ መገናኛ ያወጣ አንድ ተማሪ ከትምህርት ቤቱ መታገዱ ዜናው አስረድቷል። የክፍለ ግዛቲቱ ትምህርት ቤቶች ዋና ተቆጣጣሪ ትምህርት ቤቶች ተማሪዎች ለቫይረሱ በማይጋለጡበት መንገድ ወደ ትምህርት ገበታቸው እንዲመለሱ ለማመቻቸት ብዙ ጥረት አድርጓል ብሏል። የተባለው ትምህርት ቤት አብዛኞቹ መተላለፊያዎች ተማሪዎች በአንድ አቅጣጫ ብቻ ከክፍል ወደ ክፍል እንዲጓዙ የተዘጋጀ ሲሆን፣ ፎቶው ላይ የታየው መተላለፊያ ኮሪዶር ግን ተማሪዎቹ ሳያረፍዱ ከክፍል ወደ ክፍል ለማለፍ በሁለቱም በኩል በተቃራኒ አቅጣጫ ሲራመዱ የሚያሳይ ሆኖ ነው ብለዋል። የጆርጂያ ስቴት ዩኒቨርሲቲ የሕክምና ፕሮፌሰር ዶክተር ሄንሪ ሄይማን ግን በፎቶ ላይ በታየው መሰረት ጥያቄው ልጆች በቫይረሱ ይያዛሉ ሳይሆን በምን ያህል ፍጥነት ምን ያህል ሰው ላይ ቫይረሱ ይዛመታል የሚለው ብቻ ነው ብለዋል። ተማሪዎቹ ጭንብል እንዲጠቀሙ የሚያስገድድ መመሪያም የለም። በጆንስ ሆፕኪንስ ዩኒቨርሲቲ መረጃ መሰረት ዩናይትድ ስቴትስ ውስጥ እስከ ትናንት ማታ ድረስ በ24 ሰዓት ጊዜ ውስጥ ከ2000 በላይ ሰዎች በኮቪድ-19 ምክንያት ህይወታቸው ማለፉ ተዘግቧል። ካለፈው ግንቦት መጀመሪያ ወዲህ ከሁሉም ትልቁ ቁጥር መሆኑ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴርና የፌዴራሉ መንግስት የበሽታዎች ቁጥጥርና መከላከል ማዕከል ሲዲሲ ለአሜሪካውያን ከዓለም አቀፍ ጉዞ እንዲቆጠቡ አውጥቶት የነበረውን ምክረ ሐሳብ አንስቷል። በምትኩ ወደ ተለያዩ ሀገሮች የሚደረጉ ጉዞዎችን የሚመለከቱ የተለያዩ ከባድ ማሳሰቢያዎችን አውጥተዋል። የውጭ ጉዳይ ሚኒስቴር ባወጣው መግለጫ በአንዳንድ ሀገሮች የደህንነት ሁኔታዎች ተሻሽለዋል፣ በሌሎች ደግሞ ሊያሽቆለቁል የሚችልበት ሁኔታ መኖሩን ከግንዛቤ በማስገባት ወደ ቀደመው እንደያገሩ ሁኔታ በመለየት በምንሰጠው የጉዞ ማሳሰቢያ ተመልሰናል ነው ያለው። በዚህም መሰረት ደረጃ 4 ፈጽሞ አትጓዙ በሚለው ህንድ፣ ሩሲያ፣ ግብጽ፣ ሊቢያ፣ ሆንዱራስ እና ካዛክስታንን ጨምሮ 31 ሀገሮች ተካተውበታል። ጉዞ ማድረጉ ላይ እንደገና አስቡበት በሚለው ደረጃ 3 ደግሞ
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የአርብ ነሐሴ 8 2012 ዓ.ም ዝግጅታችን ጀመረ። መልሶ ማልማት በሚል ምክንያት የአዲስ አበባ ነዋሪዎችን ማፈናቀል ከለውጡ በኋላ ቆመዋል ብለዋል ምክትል ከንቲባ አቶ ታከለ ኡማ። አርሶ አደሩን ያቀፈች ከተማ እንገነባለን ብለዋል ከንቲባ ታከለ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ። በአብይ ርዕስ ዘገባ ይዘናል። ስርጭታችን አየር ላይ እንደዋለ በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ታገኙናላችሁ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ብርሃን ኃይሉ በቅንብሩ አብራኛለች። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ።
እንደምናመሻችሁ አድማጮቻችን፣ ዜናውን ማነብላችሁ አዳነች ፍሳዬ ነኝ። የትግራይ ክልል መንግስት 1568 የህግ ታራሚዎች በይቅርታ እንዲፈቱ ወሰነ። የክልሉ የጸጥታና አስተዳደር ቢሮ እንዳስታወቀው የኮሮና ቫይረስ ወረርሽኝን ለመከላከል ሲባል የይቅርታ መለኪያን የሚያሟሉ የህግ ታራሚዎች እንዲፈቱ ተወስኗል። ዝርዝር ዘገባውን ከሙልጌታ ጽሃን ስማ።
የትግራይ ክልል የጸጥታና አስተዳደር ቢሮ ኃላፊ አቶ ተኪው መተኩም በሰጡት መግለጫ ትናንት ነሐሴ 7 2012 ዓ.ም የክልሉ የኮሮና ቫይረስ መከላከል ኮማንድ ፖስት ባካሄደው መደበኛ ስብሰባ 1568 እስረኞች በይቅርታ እንዲፈቱ እንደተወሰነ ገልጸዋል። አቶ ተኪው እንደተናገሩት የኮሮና ቫይረስ ወረርሽኝ ለመከላከል ተብሎ የእስር ጊዜያቸው ራሳቸው ችለው ሊጨርሱ የማይችሉ መሆናቸው በጤና ባለሙያዎች የተረጋገጠና ለኮሮና ቫይረስ በቀላሉ ሊጋለጡ የሚችሉ የቆየ ህመም ያላቸው እንዲፈቱ መወሰኑ ተናግረዋል። በተጨማሪ ከበደሉት ጋር እርቅ የፈጸሙና ባህሪያዊ ለውጥ ያመጡ የህግ ታራሚዎች እንዲፈቱ መወሰኑም ገልጸዋል። ኃላፊው በይቅርታ እንዲፈቱ የተወሰነላቸው እስረኞች በልማት በመሳተፍ የበደሉትን ሊክሱ ይገባል ብለዋል።
ሰላም ዘለዋ ትግራይ ንምኳን ገበን ስጋት ገበን
ሰላም ያላት ትግራይ ለመፍጠር ወንጀልና የወንጀል ስጋት ማድረቅ ያስፈልጋል። የውስጣችን ቅሬታዎች በቀነስን ቁጥር ዋስትናው የተረጋገጠ ዘላቂ ሰላም ይረጋገጣል። አቅማችንም እንዲደራጅ የሚያደርግ ነው። ስለዚህ በዚህ ጉዳይ በይቅርታ የሚወጡ ድርሻቸውን እንዲወጡና ኑሯቸውን እንዲቀይሩ ሁልጊዜም በስራቸው ላይ እንዲያሳልፉ ነው ትልቁ መልእክታችን ነው ያሉት። በይቅርታው ከበደሉት ጋር ያልታረቁና ባስገድዶ መድፈር ላይ የተሳተፉ እስረኞች አልተካተቱም ተብሏል። እስረኞቹ ከነገ ጀምሮ ተፈተው ወደ የቤተሰቦቻቸው እንደሚቀላቀሉ ተነግሯል። ካሁን በፊት በመጋቢት ወር መጨረሻ በትግራይ ክልል የኮሮና ቫይረስ ወረርሽኝ ለመከላከል ተብሎ 1601 የህግ ታራሚዎች በይቅርታ እንዲፈቱ ተደርጎ ነበር። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
በአይቨሪ ኮስት የንግድ መዲና አቢጃን አሁንም ውጥረት እንደሰፈነ መሆኑ ተገልጿል። ፕሬዚደንት አላሳን ዋታራ ለሶስተኛ ጊዜ ለፕሬዚዳንትነት ለመወዳደር መወሰናቸውን በመቃወም ትላንት በወጡት ሰልፈኞች ላይ ፖሊሶች እምባስ መጭ ጋዝ ተጠቅመዋል። በሚቃጠሉ የመኪና ጎማዎችና በቤት ዕቃዎች መንገዶች የዘጉትን የተቃውሞ ሰልፈኞች ፖሊሶች ባባረሩበት ወቅት ያፖጎን በተባለው ሰፈር ላይ ቢያንስ አንድ የተቃውሞ ሰልፈኛ እንደተገደለ ተገልጿል። ዋታራ ለሶስተኛ ጊዜ ለፕሬዝዳንትነት እንደሚወዳደሩ ባለፈው ሳምንት ካስታወቁበት ጊዜ አንስቶ የፕሬዝዳንትነት ጊዜ ገደብን ጥሰዋል በሚል ተቃውሞዎች ሲካሄዱ መቆየታቸው ታውቋል። ዋታራ በበኩላቸው ከአራት ዓመታት በፊት በተሻሻለው ሕግ መሰረት ለሶስተኛ ጊዜ ከመወዳደር የሚያግደኝ ነገር የለም ይላሉ። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። እስራኤልና የተባበሩት የአረብ ኤሚሬቶች ግንኙነታቸውን ለመቀጠል መስማማታቸውን የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትላንት አስታወቁ። ይህ ስምምነት የአብርሃም ውል የሚል ስያሜ ተሰጥቶታል። እስራኤል እንደ አውሮፓ አቆጣጠር በ1948 ዓ.ም ከተመሰረተችበት ጊዜ አንስቶ ከዚህኛው በፊት ከአረብ ሀገሮች ጋር የሰላም ስምምነት ያደረገችው ሁለት ጊዜ ብቻ ነው። የአሜሪካ ድምፅ የዋይት ሀውስ ዘጋቢ ፓትሲ ዊዳክስዋራ ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ፣ የእስራኤል ጠቅላይ ሚኒስትር ቤንጃሚን ነተንያሁና የአቡዳቢ ልዑል አልጋ ወራሽ መሐመድ አልናህያን በጋራ መግለጫቸው ይህ ታሪካዊ ክንዋኔ የመካከለኛውን ምስራቅ የሰላም ሂደት ያንቀሳቅሳል ብለን ተስፋ እናደርጋለን ብለዋል። በዚህ ውል መሰረት እስራኤል በዌስት ባንክ ብዛት ያላቸው የፍልስጤማውያን መሬቶችን በኃይል የመያዟን እንቅስቃሴ ልታቋርጥ ተስማምታለች። ሁለቱ ሀገሮች ግንኙነታቸውን ለማደስ በመስማማታቸው አሁን የኤሚሬት ሙስሊሞች የኢየሩሳሌሙን ታሪካዊውን አልአክሳ መስጊድ ለመሳለምና በዚያ ለመጸለይ ይችላሉ። በዋይት ሀውስ ፕሬዚደንት ዶናልድ ትራምፕ ስምምነቱን አድንቀው ተናግረዋል።
አሁን ዝምታው ተሰብሯል። ስለዚህ ሌሎችም አረብና ሙስሊም አገሮች የተባበሩት አረብ ኤሚሬቶችን መንገድ ይከተላሉ ብዬ ተስፋ አደርጋለሁ።
እስራኤል ካሁን ቀደም ከግብጽ ጋር በአውሮፓውያን 1979 በ1994 ደግሞ ከዮርዳኖስ ጋር የሰላም ስምምነት መፈራረሟ ሲታወስ ይህ ሶስተኛ መሆኑ ነው። ትናንት የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔተንያሁ የሰላም ስምምነት ላይ መደረሱን ታሪካዊ ዕለት ሲሉ ገልጸውታል። ይህን የፕሬዝደንት ትራምፕ አስተዳደር ባለስልጣናትም ይጋራሉ። የዋይት ሀውስ የብሔራዊ ጸጥታ አማካሪ ሮበርት ኦብራያን ፕሬዝደንቱ ለኖቤል የሰላም ሽልማት ቢታጩ አይገርመኝም ብለዋል። ፕሬዝደንት ትራምፕ እንዳሉት የእስራኤልና የተባበሩት አረብ ኤሚሬቶች በቀጣዮቹ ሳምንታት በዋሽንግተን ውሉን በይፋ ይፈራረማሉ። በሌላ በኩል
በአሁን ወቅት ዩናይትድ ስቴትስ የተባበሩት መንግስታት የጸጥታ ምክር ቤት በመጪው ጥቅምት ወር የሚያበቃውን የኢራንን የጦር መሳሪያ ማዕቀብ እንዲያራዝም ግፊት ልታደርግ እየሞከረች ስትሆን፣ ሩሲያና ቻይና ደግሞ በድምጻቸው እንደሚጥሉት ከወዲሁ ፍንጭ ሰጥተዋል።
አሁን ደግሞ የኮቪድ-19 ዜና። በዓለም ደረጃ ከ20 ሚሊዮን በላይ የኮቪድ-19 በሽተኞች እንዳሉ፣ ከ759,000 በላይ የሚሆኑ ሰዎች ደግሞ ለህልፈት መዳረጋቸው ታውቋል። የሙታኑ ብዛት በቅርቡ 1 ሚሊዮን ሊደርስ እንደሚችል እየተገመተ ነው። ቢያንስ ለቀጣዮቹ 3 ሳምንታት እያንዳንዱ አሜሪካዊ ውጭ በሚወጣበት ወቅት የአፍና የአፍንጫ መሸፈኛ ጭንብል ማድረግ አለበት ሲሉ ለፕሬዚዳንትነት እየተወዳደሩ ያሉት ጆ ባይደን ትላንት አስገንዝበዋል። ለርዕሰ ብሔርነት ቢመረጡ የኮሮና ቫይረስ አያያዛቸው ከፕሬዚደንት ዶናልድ ትራምፕ የተለየ እንደሚሆን ፍንጭ የሚሰጥ ተደርጎ ታይቷል። የሙያው ጠቢባን እንደሚሉት ጭንብል ማድረግ 40,000 የሚሆኑ ሰዎችን ከህልፈት ሊያተርፍ ይችላል። ስለሆነም እያንዳንዳቸው የክፍላተ ግዛት አስተዳዳሪዎች ጭንብል ማድረግ ግዴታ እንዲሆን ማዘዝ አለባቸው ብለዋል ባይደን። ጭንብል ማድረግ የማያዘወትሩ ትራምፕ በሀገሪቱ የቫይረሱ መዛመት እየበዛ በሄደበት በሆነ ወቅት አስተዳዳሪዎች ጭንብል ማድረግ ግዴታ እንዲሆን እንዲያደርጉ አልጠይቅም ብለዋል። የኒውዮርክ ታይምስ ጋዜጣ ዛሬ በዘገበው መሰረት ካሊፎርኒያ ውስጥ ከ600,000 በላይ የኮቪድ-19 በሽተኞች አሉ። የሞቱትም ወደ 11,000 ይጠጋሉ። ካሊፎርኒያ ይህን ያክል ብዛት ላይ ለመድረስ የመጀመሪያዋ የዩናይትድ ስቴትስ ግዛት መሆኗ ጋዜጣው ዘግቧል። ትላንት ብቻ 7,911 አዲስ የቫይረሱ በሽተኞች ማግኘቷን 187 ደግሞ እንደሞቱባት አስታውቃለች። ዋናው የዩናይትድ ስቴትስ የተላላፊ በሽታዎች ጠቢብ ዩናይትድ ስቴትስ ኮሮና ቫይረስን አስመልክቶ አሁን ካለው በተሻለ ሁኔታ እንድትገኝ ተስፋ አድርጌ ነበር ብለዋል። ዶክተር አንቶኒ ፋውቺ ትላንት በናሽናል ጂኦግራፊክ በተደረገ ውይይት ሲናገሩ፣ እኔ ተስፋ ባደረኩበት ደረጃ ላይ አይደለም ያለ ነው፣ ታሪካዊ በሆነ ዓለም አቀፍ ወረርሽኝ መሃል ነው ያለ ነው በማለት ግልጽ አድርገዋል። ፕሬዚደንት ትራምፕ ወረርሽኙ በጣም አጭር በሆነ ጊዜ በጥሩ ሁኔታ መገኘቱ አይቀርም ቢሉም ፌዴራል መንግስትና ክፍላተ ግዛት ተባብረው መስራት ካልቻሉ በስተቀር የቫይረስ በሽተኞች ብዛት እየጨመረ መሄዱ ይቀጥላል በማለት ፋውቺ አሳስበዋል። የቫይረሱን መዛመት እንዲቀንስ የማድረግ አቅም እያለን እንደዚህ መሆኑ ያሳስበኛል ሲሉም አክለዋል። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም መንግስታት ቫይረሱን ለመከላከል የሚያስፈልገውን ሁሉ ማድረግ አለባቸው፣ ምርመራ ማካሄድ፣ የታመሙትን ለይተው ማከም፣ ከእነሱ ጋር የተነካኩትን ሰዎች ሁሉ ተከታትለው በለይቶ ማቆያ ቦታዎች ማስገባት ግድ ይላቸዋል በማለት ተናግረዋል። ሌሎች ጠበብት ደግሞ የዓለም መሪዎች ቫይረሱን ለመቆጣጠር የተሻሉ እርምጃዎች ካልወሰዱ በስተቀር ከሁለት ዓመታት በፊት በዓለም ደረጃ የ50 ሚሊዮን ሰዎች ሕይወት ካጠፋው የፍሉ ወረርሽኝ የባሰ ሊሆን ይችላል በማለት እያስጠነቀቁ ነው። በሌላ በኩል ደግሞ ኮሮና ቫይረስ በበረታባቸው አካባቢዎች ሰዎች የጥርሳቸውን ሁኔታ ለመንከባከብ ያህል ብቻ ወደ ጥርስ ሕክምና የሚሄዱን ጉዳይ እንዲያዘገዩ ከዓለም የጤና ድርጅት የቀረበው ምክረ ሐሳብ የጥርስ ሐኪሞችን ማስቆጣቱ ተዘግቧል። የኤችአይቪ ኤድስ ባሳደረው ስጋት ምክንያት የጥርስ ሐኪሞች ከ20 ዓመታት በላይ ለሆነ ጊዜ ተላላፊ በሽታዎችን በመከላከል ጥበብ ጥሩ ውጤት ሲያስገኙ ቆይተዋል በማለት የካሊፎርኒያ የጥርስ ሕክምና ማህበር ፕሬዚደንት ዶክተር ሪቻርድ ናሽ ምላሽ ሰጥተዋል። በመጨረሻም ለዩናይትድ ስቴትስ ፕሬዚዳንትነት የሚወዳደሩት ዲሞክራቱ ጆ ባይደን ካማላ ሃሪስን በምክትል ፕሬዚዳንትነት አብረዋቸው እንዲወዳደሩ ከሰየሟቸው ወዲህ አምና ለፕሬዚዳንትነት ይወዳደሩ ከነበሩበት ጊዜ አንስቶ በማህበራዊ ሚዲያ ሲነዛ የቆየው የተሳሳተ አባባል በአዲስ መልክ ማንዣበቡ አልቀረም። አባትና እናታቸው መጤዎች በመሆናቸው በምክትል ፕሬዚዳንትነት ለማገልገል የሀገሪቱ ሕግ አይፈቅድላቸውም የሚል ሃሪስ ለምክትል ፕሬዚዳንትነት ውድድር ከተሰየሙ በኋላ ታዲያ ፕሬዚደንት ትራምፕ በዋይት ሀውስ ቤተ መንግስት ለጋዜጠኞች ሲናገሩ የሴራውን ወሬ አነሱ። እናታቸው ከህንድ፣ አባታቸው ደግሞ ከጃሜካ በመሆናቸው የመወዳደር መብት የላቸውም ሲባል ሰምቻሉ ነበር ያሉት ፕሬዚዳንቱ። ሀቁ ግን ካማላ ሃሪስ ለፕሬዚዳንትነትም ሆነ ለምክትል ፕሬዚዳንትነት የመወዳደር ሙሉ መብት እንዳላቸው ታውቋል። አሶሺየትድ ፕሬስ የዜና አገልግሎት ባየው የሃሪስ የትውልድ ምስክር ወረቀት መሰረት ካማላ ሃሪስ እንደ አውሮፓ አቆጣጠር ጥቅምት 20 ቀን 1964 ዓ.ም ኦክላንድ ካሊፎርኒያ ነው የተወለዱት። ከህንድ የመጡት እናታቸው የካንሰር ጥናት ተመራማሪ ሲሆኑ አባታቸው ከጃሜካ የመጡ የኢኮኖሚ ምሁር ናቸው። በካሊፎርኒያ ዩኒቨርሲቲ በርክሊ የድህረ ምረቃ ትምህርት ተገናኝተው ከተጋቡ በኋላ ካሚላ ሃሪስን እንዳፈሩ ታውቋል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። መልካም ምሽት።
አመሰግናለሁ አዳነች ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ15630 15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ነሐሴ 8 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። የየመን ሁቲ ታጣቂዎች በሺዎች የሚቆጠሩ ኢትዮጵያውያን ስደተኞችን በኃይል ለማስወጣት በከፈቱባቸው ተኩስ ብዙ ኢትዮጵያውያን መገደላቸውን ሂዩማን ራይትስ ዋች አስታውቋል። ይሸሹ በነበሩ ስደተኞች ላይ የሳውዲ አረቢያ ወታደሮች ተኩስ ከፍተው ተጨማሪ ኢትዮጵያውያንን መግደላቸውን ሂዩማን ራይትስ ዋች አክሎ ገልጿል።
ቁናም ከማይደረግ በሽታን ብዙ የተለያየ አይነት በሽታ ነው ያለው። ሀይር በሽታ አለ፣ ጉንጅ በሽታ አለ። በሙቀቱ የተነሳ ብዙ አይነት ረበሽ ያለ ግንባሻዎችም ስለማይተከሰሩ ሰዎች ተለያዩ ተጨናንቀው ራሳቸው ነው ገባል።
በላይ አብርሃ ሳውዲ አረቢያ ውስጥ ከአስር ወራት በላይ ታስሮ የሚገኝ ስደተኛ ነው። ዘገባ ይዘናል። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የአዲስ አበባ ከተማ ነዋሪዎችን መልሶ ማልማት በሚል ምክንያት ማፈናቀል ከለውጡ በኋላ ቆመዋል ብለዋል ምክትል ከንቲባ አቶ ታከለ ኡማ። ከንቲባው በተለይ ከአሜሪካ ድምፅ ጋር ባደረጉት አጭር ቃለ ምልልስ አርሶ አደሩን ያቀፈች ከተማ እንገነባለን ብለዋል። መሬታቸው ለልማት ከተወሰደባቸው የአዲስ አበባ አርሶ አደሮች መካከል 22,000 የሚሆኑት የኮንዶሚኒየም ዕጣ ውስጥ እንዲገቡ መደረጉንም ከንቲባው አስታውቀዋል። ዋና ከተማይቱ አዲስ አበባ ውስጥ ከ60,000 በላይ አባወራ አርሶ አደሮች መኖራቸው በጥናት ተረጋግጧል ብለዋል አቶ ታከለ። ፀሐይ ዳምጠው ዝርዝሩን ይዛለች።
የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ኢንጂነር ታከለ ኡማ ከአሜሪካ ድምፅ ጋር ያደረጉት አጭር ቆይታ በተለይ ከመሬት አስተዳደር ጋር የተያያዙ ጉዳዮች የተነሱበት ነው። አስተዳደራቸው የመሬት ወረራና ሌብነትን ለማስቆም የመሬት ኦዲት ስራ መጀመሩን ምክትል ከንቲባው ገልጿል። የከተማ መሬት ወረራን ከማስቀረት አንጻር የተተኮረበት ዋነኛው ተግባር ለአርሶ አደሮች የመሬት ይዞታ ማረጋገጫ ካርታ መስጠት መሆኑን የከተማው ምክትል ከንቲባ ኢንጂነር ታከለ ኡማ ለአሜሪካ ድምጽ ገልጿል።
በጣም የሚገርም አዲስ አበባ ላይ ክፍለ ሀገር ካለው አርሶ አደር በእጥፍ በድርብ ነው የተጎዳው። አንደኛ የአርሶ አደር መሬት ካርታ የለም፣ የመጠቀሚያ ወረቀት የለም። ስለዚህ አሁን አንዱ ያደረግነው አምስት ክፍለ ከተማ ላይ በጣም የተደራጀ የመሬት ሪፎርም ስርዓታችን አንዱ ስለሆነ የአርሶ አደሮችን መሬት መዝግበን የመጠቀሚያ ካርታ ሰጠናቸው። መንግስት ለልማት ሲፈልግ ግን ትክክለኛ ሕግና ስርዓትን ተከትለው ትክክለኛ ካሳ ተሰጥቷቸው የመልሶ ማልማትና የመልሶ ግንባታ ስራ ተሰጥቶ አርሶ አደሩም ልማቱን አውቁ አምኖ ወደዛ እንድንሄድ ነው። ይሄን ከሰራን ሙሉ በሙሉ እናስቆማለን። የመሬት ወረራ የሚባለው እዛ አካባቢ ያለው መሀል ከተማ አለ እዛም አለ። ስለዚህ አርሶ አደሩ የራሱን የመጠቀሚያ ካርታ እጁ ላይ ካለ የራሱን መብት ከባንክ መበደር ይችላል፣ ማረስ ይችላል፣ የፈለገ ነገር ማድረግ ይችላል። ማድረግ የማይችለው ግን መሸጥ አይችል። መሸጥ እንዳይችል ግን እኛ ካርታው ላይ ርስ ገዳ ጥለንበት ነው የሰጠ ነው።
እየተስተዋለ ያለው የኑሮ ውድነትን ለመቅረፍ የከተማዋን አርሶ አደሮች ያቀፈ የከተማ ግብርና ስራ ተግባራዊ እየተደረገ ነው ያሉት ምክትል ከንቲባው በመሀል ከተማም በዘመናዊ መልክ ትናንሽ የግብርና ስራዎች መጀመራቸውን አብራርቷል። ምክትል ከንቲባው አያይዞም አዲስ አበባ ውስጥ ፈታኝ የሆነው የኑሮ ውድነትን ለመቋቋም እየተከናወኑ ስላሉት ተግባራት አብራርቷል። መካከለኛና ዝቅተኛ የኑሮ ደረጃ ውስጥ ያሉ የማህበረሰብ ክፍሎች ዳቦና ዘይት በዝቅተኛ ዋጋ እንዲያገኙ ለማድረግ እየተሰሩ ያሉ ስራዎችንም ነው በምሳሌነት የጠቀሱት። በቀን 2 ሚሊዮን ዳቦ አምርቶ እጅግ በቅናሽ ዋጋ እንደሚያቀርብ የተገለጸውና በአገሪቱ መሪ የተመረቀው የሸገር ዳቦ ማምረቻ የገጠመው ፈተናም በጥያቄነት ተነስቷል። ፋብሪካ ቁጥሩ እየጨመረ በመጣው የአዲስ አበባ ኗሪና የኦሮሚያ አጉራባች ከተሞች ዘንድ ከፍተኛ ተስፋ የፈጠረ ቢሆንም ምርቱን በበቂ ሁኔታ ማቅረብ አልቻለም። ቀድመው የተሰለፉ የተወሰኑ ሰዎች ብቻም ናቸው የሽግግር ዳቦ ከከተማዋ እጅግ ባነሰ ዋጋ እየገዙ የሚገኙት። ከንቲባውም ታዲያ ፋብሪካው በተለያዩ ምክንያቶች በሙሉ አቅሙ ወደ ስራ አለመግባቱንም አልሸሸጉም።
8 የምርት መስመሮች አሉ። 8 ግን አሁን እያመረተ ያለው አንደኛው መስመር ብቻ ነው። በሁለት ምክንያት፣ አንደኛው ከቱርክ ሀገር የመጣ ማሽን ነው። በጣም ኮምፒውተራይዝድ የተደረገ ማሽን ነው። ይህንን ማሽን ልክ የሲቪል ወርኩን ጀምረን የማሽኑን ማስገባት ስንጀምር መጋቢት ላይ ኮሮና መጣ። ይታወቃል፣ ሀገሮች፣ ከተሞች ድንበራቸውን ዘጉ። የሰዎች እንቅስቃሴ ሙሉ በሙሉ ተገታ። በአጋጣሚ ማሽኑ ጅቡቲ ደርሶ ስለነበረ ከጅቡቲ ጫናቸውና አንድም የማሽን ባለቤት ሳይተክል ሳግዝን በኢንተርኔት ኦንላይን ኢትዮጵያኖች ናቸው ይህን ማሽን የገነቡ። ለምንድን 8 መስመር ሙሉ ፕሮዳክሽን ወደዚያ አልገባም? ኮሚሽን እንዳልተደረገ ፋብሪካው። እኛ ግን ያለ ችግር የዳቦ ችግር ስለሆነ የዘይት ችግር ስለሆነ አንደኛው መስመር ብቻ እንዲያመርት አደረግን። ያችን መስመር ብትበላሽም ኃላፊነቱን ወሰድን። ከሜድሮክ ኢትዮጵያ ጋር ከተርክ ኤምባሲ ጋር እየተነጋገርን ነው። ያ ሰዎች ወደዚህ ገብቶ በደሞ ኦፕሬት አድርጎ ኮሚሽን አድርጎ እንዲሰጡን።
ሰሞኑን የሽግግር ዳቦ ማምረቻ ገጥሞት የነበረውን የኤሌክትሪክ ኃይል መቆራረጥን ተከትሎ የአቅርቦት ችግር በከተማዋ መከሰቱ ሲነገር ቆይቷል። የከተማዋ አስተዳደር ፋብሪካው አሁን ላለው የማምረት አቅም የሚበቃውን የኤሌክትሪክ ኃይል እንዲያገኝ ማድረጉን ምክትል ካንቲባው አስረድቷል። የነዋሪዎችን ከመሀል ከተማ ማፈናቀል ጉዳይ ሌላው በምክትል ካንቲባው የተነሳ ጉዳይ ነው። የአዲስ አበባ መሀል ከተማ ነዋሪዎችና ከከተማ ዳር ላይ የሚገኙ ነዋሪዎችን በመልሶ ማልማት ምክንያት መፈናቀላቸው፣ ለችግር መጋለጣቸው ያለፉት ዓመታት መገለጫ ነበር። በዚህ ረገድ በርካታ የከተማዋ ነዋሪ ለማህበራዊ ህይወት ትስስርና ኢኮኖሚያዊ ችግር ሲደረግ ቆይቷል። ምክትል ካንቲባ እንዳሉት ታዲያ ይህ አካሄድ በእርሳቸው አስተዳደር የሚቀጥል አይደለም።
በተለይ ከለውጡ በኋላ እኛ ልማት የምንለው ምንድን ነው? ሰውን ነው ማዕከል የሚያደርጉ ብለን እናስባለን። ማለት የሰዎችን ማህበራዊ ልማት፣ የሰዎችን ኢኮኖሚያዊ ልማት ነው ብለን ስለምናስብ መሀል ከተማ ያለውም ሰው በመልሶ ማልማት ከመሀል ከተማ ተፈናቅሎ ከእድር ከእቁቡ ከማህበራዊ መስተጋብሩ መላቀቅ የለበትም፣ አንድ ላይ መሆን ያለበት ብለን ስለምናስብ የመልሶ ማልማት መሀል ከተማ ላይ የነበሩ ትላልቅ የመንደር ግንባታዎችን አንዱ እዛ የነበሩ ነዋሪዎች የግንባታው የልማቱ አካል እንዲሆኑ ያደረም። ይሄኛው በሌላ መልክ ምን አለው? እዛ ያለው አርሶ አደር እንዳይፈናቀል ያደርገዋል። ስለዚህ አሁን ከመሀል ከተማ የተፈናቀለ ከአርሶ አደርም ተፈናቀለ በዚህ ልማት በምንለው የለም።
ምክትል ካንቲባው እንዳስታወሱት የመሀል ከተማ ነዋሪ ሲፈናቀል በከተማው ዳር ላይ ያሉ አርሶ አደሮችም ጭምር ይፈናቀሉ ነበር። በዚህ ሳቢያ የብዙሀን ህይወት አስከፊ እንደነበርና ቤተሰባቸውን እስከ መበተን የደረሱ እንደነበርም ጠቁሟል። የእርሳቸው አስተዳደር እቅድ ግን አርሶ አደሮችንም ያቀፈች አዲስ አበባን መገንባት መሆኑን አብራርቷል። በልማት ፕሮጀክቶች ምክንያት መሬታቸውን ያጡ በሺዎች የሚቆጠሩ የአዲስ አበባ አርሶ አደሮች የኮንዶሚኒየም ዕጣ ውስጥ እንዲገቡ መደረጉንም በምሳሌነት ጠቅሷል።
በልማት ምክንያት እስካሁን ድረስ የተፈናቀለ አርሶ አደር የለም። ወደ 61-62 ሺህ አርሶ አደር የአርሶ አደር ቤተሰብ ያንን የአርሶ አደር ቤተሰብ እንደገና ስንፈትሽ የደረሰባቸው በልማት ስም ተፈናቅሎ ቤተሰቦቻቸው ተበትነው ካሉበት ከተሰበሰቡበት ግማሾቹ ዘበኛ ሆኖ ነበር። ግማሾቹ ደግሞ በጣም ቆንጆ ህንፃ የተገነበበት ጎን ትንሽ ደሳሳ ጎጆዎች ነበሩ። እነዛን ሁሉን እንደገና ወደኋላ ከኢንዱስትሪ ፓርክ የተገናኘ አለ፣ ከሪል ስቴቶች ግንባታ ጋር ተገናኝቶ ተፈናቀለ አለ፣ ከኮንዶሚኒየም ጋር ተገናኝቶ ተፈናቀለ አርሶ አደር ስላለ ያንን አርሶ አደር በቅደም ተከተል በጉዳታቸው ልክ ከገነባናቸው ቤቶች በሎተሪ ሲስተም ከተላለፉ ቤቶች የከተማ አስተዳደሩ ካቢኔ ቁጭ ብሎ ነገሩን ከገመገመ በኋላ የመጀመሪያው ምዕራፍ ወደ 21 ሺህ አካባቢ ቤቶች ከዕጣ ውጪ ለአርሶ አደር ቤተሰቦች ከተማ አስተዳደሩ ያንን ወጪ ሸፍኖላቸው እንዲሰጣቸው ነው የተወሰነው። እሱን ግን አንድ ጊዜ መስጠት ስለማይችል በሂደት ነው። ባንክ ውስጥ ለቆጠበ ሰው ትልቅ ነው፣ ለአርሶ አደር ግን ትንሽ ነው። ምክንያቱም ያን ሁሉ መሬት ስለሆነ የለቀቀው እና በጊዜ ሂደት እየሰጠን እንገኛለን ማለት ነው።
ኢንጂነር ታከለ አክለውም የከተማ ነዋሪ ችግር የሆነው የመኖሪያ ቤት እጥረት ለመቅረፍና የስራ አጥነትን ለመቀነስ እየተሰራ መሆኑን አስታውቋል። በከተማዋ የተለያዩ የልማት ፕሮጀክቶች እየተከናወኑ መሆናቸውን የገለጹት ምክትል ካንቲባው በተለይ በትምህርት፣ በትራንስፖርት፣ በውሃና በሌሎች መሰረተ ልማቶች የአዲስ አበባ አጎራባች ወረዳዎችንም አስተሳስሮ ለማልማት እየተሰራ መሆኑን ገልጿል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
ወደ ተከታዩ ዘገባ እንለፍ። የወላይታ ዞን አስተዳዳሪ አቶ ዳጋቶ ኩምቤና በሳቸው መዝገብ ታስረው የነበሩ 20 ግለሰቦች በ2 ሚሊዮን ብር ዋስ ተለቀዋል። በዋስ መለቀቃቸውን ተከትሎ ዞኑ ወደ መደበኛ እንቅስቃሴ እየተመለሰ መሆኑን የዞኑ ነዋሪዎች በስልክ ለቪኦኤ ተናግረዋል። ዮናታን ዘብዲዮስ ከሐዋሳ ተጨማሪ አለው።
የደቡብ ክልል መንግስት አገር ለማፍረስ ከሚሰሩ ቡድኖች ጋር ከመሳጥረው ያሰሩን በማለት ባለፈው ይሁድ ናሴ 3 2012 ዓመተ ምህረት ከቀኑ 9 ሰዓት ገደማ ካሰሯቸው 26 ግለሰቦች ውስጥ የወላይታ ዞን ዋና አስተዳዳሪ አቶ ዳጋቶ ኩምበን ጨምሮ 20 ሰዎች ትላንት ማምሻውን በዋስ ተለቀዋል። አቶ ዳጋቶ ኩምበና በሳቸው መዝገብ ስማቸው ተዘረዘሩ ሌሎች 19 ግለሰቦች የ2 ሚሊዮን ብር ዋስትና የተጠየቁ ሲሆን ያንዳንዳቸው 100,000 ብር አስዘው መለቀቃቸውን ከሃያዎቹ ውስጥ ወንድሙ ታስሮ የተፈታበት አስተያየት ሰጪ ተናግሯል።
ትናንትና እንግዲህ እነሱ 9 ሰዓት አካባቢ ፍርድ ቤት ሲቀርቡ ዶዶ በጣም በዝ ተጨናንቃ ነበር። የዞኑ ከፍተኛ ፍርድ ቤት አቃቤ ህግ እንግዲህ ህገ መንግስቱን የመናድ የሚል ክስን ያቀረበው ማስረጃና መረጃ ስለሌለ በዋስ እንዲለቀቁ የዋስ መብታቸው ተከብሮላቸው ሊለቀቁ ችለዋል። እንግዲህ የኔ ወንድም እዛ ውስጥ ነበር፣ የፍርድ ቤት ምክትል ፕሬዚዳንት ነበረ። ያለመከሰስ መብቱ ሳይነሳ ነበረ ፍርድ ቤት የቀረበው። ምንም የሰራ ነው ወንጀል የለም፣ ፖለቲካዊ ምላሽ ነው የሚፈልገው በሚለው ዲፔንድ አድርገዋል።
ጉዳያቸው የታየው በወላይታ ዞን ከፍተኛ ፍርድ ቤት ሲሆን የተከሰሱበት ክስም ህገ መንግስትና ህገ መንግስታዊ ስርዓትን በኃይል ምናድ በሚል ነበር። የተወሰደው እርምጃ ፖለቲካዊ ነው፣ ያጠፋነው ነገር የለም ሲሉ መከራከራቸውም ተገልጧል። በዋስ መለቀቃቸውን ተከትሎ የተጠየቀ ይግባኝም የተቆረጠም ቀጠሮ እንደሌለ ተናግረው ይሄ ነው የተባለ ብይንም እንዳልተላለፈ ተናግሯል።
አሁን በዚህ ሰዓት ስር ቢሮዎች ተዘግቶ ነው ያሉት። ወላይታ ልማት ማህበርም ታሽጓል፣ ዞን መስሪያ ቤቶችም ታሽገዋል። ስለዚህ በዚህ ሰዓት እነሱ ወደ ስራ አልተመለሱት፣ ማህበረሰቡን የማረጋጋት ስራ እየሰሩ ናቸው።
በዋስ መለቀቃቸውን ተከትሎ ዞኑ ወደ መደበኛ እንቅስቃሴ እየተመለሰ መሆኑንም የዞኑ ነዋሪዎች በስልክ ለቪኦኤ ተናግሯል።
እነሱ እንደወጡ እንግዲህ ለእነዚህ ተቋማትና ለኃላፊዎቻቸው መራር ሰጥተው ነበር። ወዲያው በነጋታው ተቋርጦ የነበረው የትራንስፖርት አገልግሎትም የተለያዩ የህዝባዊ ተቋማት፣ ባንክን የመሰሉ ተቋማት፣ ሌሎችም ሆቴሎችም ክፍት ሆኗል። ህዝቡም በሰላማዊ መንገድ እየተንቀሳቀሰ ነው። ግን ሶዶ ላይ አሁንም የኢንተርኔት ኮኔክሽን አልተለቀቀም።
የደቡብ ክልል መንግስት አስተያየት ለማካተት ለክልሉ ሰላምና ጸጥታ ቢሮ ኃላፊ በተደጋጋሚ ልክ ብንደውልም ባለማንሳታቸው ያደረግኩት ጥረት አልተሳካም። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።
አመሰግናለሁ ዮናታን። ወደ ተከታዩ ዘገባ እንሸጋገር። የየመን ሁቲ ታጣቂዎች በሺዎች የሚቆጠሩ ኢትዮጵያውያን ስደተኞችን በኃይል ለማስወጣት በከፈቱባቸው ተኩስ ብዙ ኢትዮጵያውያን መገደላቸውን የሰብአዊ መብቶች ተሟጋቹ ሂውማን ራይትስ ዋች አስታውቀዋል። ቡድኑ ትናንት ባወጣው መግለጫ ከጥቃቱ ለማምለጥ ይሸሹ በነበሩ ስደተኞች ላይ ከሌላ አቅጣጫ የሳዑዲ አረቢያ ወታደሮች ተኩስ እንደከፈቱባቸውና ተጨማሪ ኢትዮጵያውያን በዚያ ተኩስ እንደተገደሉ አመልክተዋል። በመቶዎች የሚቆጠሩ ደግሞ ሳዑዲ አረቢያ እስር ቤቶች ውስጥ ተጥለው በከፋ ችግር ላይ መሆናቸውንም ይኸው የሂውማን ራይትስ ዋች ሪፖርት ይናገራል። በሳዑዲ እስር ቤቶች ውስጥ የሚገኙ ስደተኞች በበኩላቸው በከፍተኛ ስቃይ ውስጥ መሆናቸውንና ወደ ሀገራቸው መመለስ እንደሚፈልጉ ለአሜሪካ ድምፅ ተናግረዋል። ስምኝሽ የቆየ ዝርዝሩን ይዛለች።
በየመን ሰሜናዊ ክልል ከሳዑዲ ጋር በሚያዋስነው አልጋሃር ተብሎ በሚጠራው አካባቢ በድንኳን ተጠልለው ይኖሩ የነበሩ በሺዎች የሚቆጠሩ ኢትዮጵያዊ ስደተኞች አካባቢውን በሚቆጣጠረው የሁቲ አማጽያን ቡድን ተገደው ወደ ሳውዲ አረቢያ ድንበር እንዲሄዱ የተደረጉት ባሳለፍነው ሚያዝያ ወር ነበር። ከተባራሪ ስደተኞቹ አንዱ በየመን ድንበር ላይ ለአንድ ዓመት የኖረው በላይ አብርሃ ነው። የተሻለ ኑሮ ፍለጋ ከሀገሩ እንደወጣና ወደ ሳውዲ አረቢያ ለመግባት ጊዜ እየጠበቀ እንደነበር የሚናገረው በላይ የሁቱ አማጽያኑ በድንገት መጥተው እንዳባረሯቸው ያስረዳል።
ወዲያው መጥቶ በአፈሙዝ ወደ ሌላ ቦታ አይደለም ወደ ግራ ወደ ቀኝ ማለት ያለም በአፈሙዝ እያስፈራሩ ስንት ሰው እየገደሉ እንደገና ሴቶችን ከልጆቻቸው እየነጠሩ ስንት ብዙ በጣም ብዙ ሰው ነው እስከ መርከዝ ድረስ ማለት ነው በስርፍ የተሸኘ ነው። ከዚያ መርከዞች ተቀበሉና በዚህ ሳምንት እናበራቸዋለን ብለው ወደ ጊዜ ንስር ቤት ወደ ዳይሬክት ሬጅስተሩ እና ከዳይሬክት ሬጅስተሩ ወደ ጊዜ ናመጡ እና ከዛ ጀምረን እንግዲህ ያለው ስራይ የሚሞተው ሁሉም ነገር በጣም የሚከብድ ነው።
አማጽያኑ ስደተኞቹ ይኖሩባቸው የነበሩትን ከ300 በላይ ድንኳኖች በማፈራረስ እና በጠመንጃ አፈሙዝ በማስፈራራት ኢትዮጵያኖቹን ያባረሯቸው የኮሮና ቫይረስ አለባቸው በሚል ሽፋን መሆኑን የሰብአዊ መብት ተሟጋች ድርጅት የሆነው Human Rights Watch ትላንት ባወጣው መግለጫ አስታውቋል። መግለጫው አክሎ አማጽያኑ ስደተኞቹ ላይ ተኩስ በመክፈት ለጊዜው ቁጥራቸው በውል ያልታወቀ በርካታ ኢትዮጵያውያንን መግደላቸውንም ከአይን እማኞች ማረጋገጡን ገልጿል። የድርጅቱ የስደተኞችና ፍልሰተኞች መብት ዳይሬክተር የሆኑት ቢል ፍሬሊክ ለአሜሪካ ድምጽ እንደገለጹት ኢትዮጵያኖቹ ከሁቱ አማጽያኖች ጥቃት በመሸሽ ወደ ሳውዲ ድንበር ለመግባት ሲሞክሩ የሳውዲ ድንበር ጠባቂ ወታደሮች ተኩስ በመክፈታቸው ተጨማሪ ኢትዮጵያውያን ለህልፈት ተዳርገዋል።
ወታደሮቹ ስደተኞቹን ሲያባረሯቸው የኮሮና በሽተኞች እያሉ ይጠሯቸው ነበር። እዛ አካባቢ ኮሮና ስለመኖሩ የሚታወቅ ግን ምንም መረጃ የለም። በየመን በኩል ያለውን ድንበር በሚጠብቁት የሁቱ አማጽያንና በሳውዲ ድንበር ጠባቂ ኃይሎች በሁለቱም ወገን ይተኮስ ነበር። በተኩሱ መሃል አጣብቂኝ ውስጥ ገብተው ስቃይ የደረሰባቸውና የተገደሉት ግን ስደተኞች ናቸው።
ስደተኞቹ ሰፍረውበት የነበረው አልጋሃር የተሰኘው አካባቢ ብዙዎች ወደ ሳውዲ ለመሻገር የሚጠቀሙት የስደት መንገድ ነው። ሳውዲ ውስጥ ጂዛን በተሰኘ እስር ቤት ውስጥ የሚገኘው በላይ እሱና ሌሎች ከ14000 በላይ የሚሆኑ ኢትዮጵያዊ ስደተኞች በተለያዩ እስር ቤቶች ውስጥ እንዳሉና ከመቶ በላይ በማይዙ ክፍሎች ውስጥ እስከ 400 የሚሆኑ ታሳሪዎች በአንድ ላይ መታጎራቸውን ገልጾ ብዙ ሰዎች በተላላፊ በሽታና በጭንቀት እየሞቱ ነው ይላል።
ምግብና ወተት እንዳንሞትም እንዳንድንም ነው ህክምናም ስለማይደረግ በሽታም ብዙ የተለያየ አይነት በሽታ ነው ያለው። የተር በሽታ አለ፣ የጉንጅ በሽታ አለ። በሙቀት የተነሳ ብዙ አይነት ረች ያለ ግንባሻዎችም ስለማይተከሰሩም ሰዎች የተለያዩ የተናነቁ ራሳቸው ነ ችግር ውስጥ ይገባሉ። ራሳቸው ነ ይገባል።
ኢትዮጵያውያኖቹ በሳውዲ ወታደራዊ ካምፖች ውስጥ በአስከፊ ሁኔታ በስር ላይ መሆናቸውን Human Rights Watch-ን ማረጋገጡን ፍሬሊክ ያስረዳሉ።
ስደተኞቹ ሳውዲ ከሚገኙ እስር ቤቶች ውስጥ ሆነው በላኩልን ቪዲዮ ምን ያክል አሰቃቂ በሆነ ሁኔታ ውስጥ እንዳሉ አይተናል። በአንድ ጠባብ ስፍራ ብዙ ሰዎች ተጨናንቀው በመቀመጣቸው በተላላፊ የቆዳ በሽታ እየተሰቃዩ ነው። ይሄ እንዴት ስደተኞቹ በቀላሉ ለተላላፊ በሽታዎች ተጋላጭ እንደሆኑ ያሳያል። ስለዚህ አንድ ሰው በኮሮና ቫይረስ ከተያዘ ወረርሽኙ በፍጥነት ሊስፋፋ የሚችልበት ትልቅ ስጋት አለ።
በሳውዲ እስር ቤቶች ውስጥ የሚገኙ ኢትዮጵያውያን ለሂዩማን ራይትስ ዋች ቀርጸው በላኳቸው ተንቀሳቃሽ ምስሎች ኢትዮጵያኖቹ በጠባብና ሞቃታማ ክፍሎች ውስጥ በቆሻሻ መሃል ታጭቀው ይታያሉ። ከሽንት ቤት የሚወጣ ፍሳሽ በቀላቀለ ውሃ መሃል ተቀምጠው ድረሱልን እያሉ ሲጮሁም ይሰማሉ። የአሜሪካ ድምጽ ያነጋገራቸው ኢትዮጵያውያንም ነፍሰ ጡር እናቶችን ጨምሮ በእስር ቤቶች ውስጥ ያሉ ስደተኞች በቂ ምግብና ውሃ እንዲሁም ሕክምና እንደማያገኙ የሚለብሱት ልብስና የሚተኙበት ፍራሽ እንደሌላቸውና በሳውዲ ጠባቂዎች ድብደባ እንደሚደርስባቸው ነግረውናል። ከነዚህ መሃል ሻምበል ከበደ ሌላው በጂዛን እስር ቤት የሚገኝ ታሳሪ ነው። በወሎ ራያ ከተማ ነዋሪ የነበረው ሻምበል እንዳብዛኛው ስደተኛ የተሻለ ኑሮ ፍለጋ ከሀገሩ ቢወጣም እስካሁን ከስቃይ በቀር ያጋጠመን የለም፣ ስለዚህ ወደ ሀገራችን መመለስ እንፈልጋለን ይላል። ፍሬሊክ ድርጅታቸው በእስረኞቹ ላይ እየደረሰ ያለውን የሰብአዊ መብት ጥሰት በተመለከተ የሳውዲ መንግስትንና በየመን ሰሜናዊን ክፍል የሚቆጣጠረውን የሁቱ አማጽያንን ለማነጋገር ሞክሮ እስካሁን ምላሽ እንዳላገኘ ለአሜሪካ ድምጽ ተናግረዋል።
በሁለቱም ድንበሮች ያሉትን ስደተኞች ዓለም አቀፉ የስደተኞች ጉዳይ ድርጅት UNHCR እና ዓለም አቀፉ የፍልሰተኞች ድርጅት IOM እንዲጎበኙዋቸው መደረግ አለበት። ምናልባት ሁሉም ጥገኝነት ጠያቂ ላይሆኑ ይችላሉ። ነገር ግን ወደ ሀገሬ ብመለስ ችግር ሊደርስብኝ ይችላል የሚል ፍርሃት ያለባቸው ካሉ UNHCR ቀርቦ ሊመዘግባቸው ይገባል። ወደ ሀገራቸው በፈቃደኝነት መመለስ የሚፈልጉትንም IOM ሊረዳቸው ይችላል። በቆዳ በሽታ የተያዙትን፣ በተፈጠረው ነገር ድንጋጤ ውስጥ ያሉትን፣ ቤተሰቦቻቸው የተገደሉባቸውን፣ ወደ ሀገራቸው መመለስ የሚፈልጉትን ሁሉንም የሰብአዊ መብት ድርጅቶች እርዳታ ሊያደርጉላቸው ደህንነታቸው ተጠብቆ ወደ ሀገራቸው እንዲገቡ ሊረዷቸው ይችላል።
ሂዩማን ራይትስ ዋች በሁቱ አማጽያንና በሳውዲ ወታደሮች ጥቃት ከደረሰባቸው ኢትዮጵያውያን በተጨማሪ የኤርትራና የሶማሌ ስደተኞች ሊኖሩ ይችላሉ ብሎ ቢገምትም እስካሁን ያገኛቸውና ያነጋገራቸው ግን ሙሉ በሙሉ ኢትዮጵያውያን መሆናቸውን ገልጿል። ድርጅቱ ባለፈው አመት ያሰባሰበው መረጃ እንደሚያመለክተው በኢኮኖሚ ችግር፣ በድርቅና በሰብአዊ መብት ጥሰቶች ምክንያት በየመን አቋርጠው ወደ ሳውዲ ከሚጓዙ ስደተኞች መሃል 90% ኢትዮጵያውያን ናቸው። ዓለም አቀፉ የፍልሰተኞች ድርጅት IOM በ2019 ዓመተ ምህረት ብቻ ከ140,000 በላይ ኢትዮጵያውያን ፍልሰተኞች የመን መግባታቸውን ጠቁሟል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
አመሰግናለሁ ስመኝሽ ለዘገባው። የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። የምሽቱ የአየር ስርጭት ፕሮዲውሰር ብራና ሉነች፣ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ያስተናግድኳችሁ ያለሁት ሶሎሞን አባተ ነኝ። ለዜናው አዳነች ፍስሐዬ፣ ዋና አዘጋጅ ትዝታ በላቸው። አብረናችሁ እስከ ዝግጅቱ ፍጻሜ እንዘልቃለን። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ፣ ዝግጅቶቻችንን አዳምጡ፣ ተመልከቱ። ስርጭቶቻችንን ከኦዲዮ ናው እንዲሁም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በጥራት ማግኘት፣ መሳተፍ፣ መወያየት፣ ሀሳቦቻችሁን ማንሸራሸርም ትችላላችሁ። ወደ ተከታዩ ቅንብራችን እንዘልቃለን። ከ150,000 በላይ ቤተሰቦችን ለመጥቀም የታለመ የውሃ መሠረተ ልማት ጥበቃና የማኅበረሰብ አደጋ ቻይነት አቅም ግንባታ ፕሮጀክት ስምምነት በኢትዮጵያ መንግሥትና በተባበሩት መንግሥታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን መካከል ተፈርሟል። ፕሮጀክቱ በአባይ ተፋሰስ ምስራቃዊ ክፍል ላይ እንደሚያተኩር ተገልጿል። መለስካቸው አማሃ ዝርዝሩን ይዟል።
በተባበሩት መንግሥታት ድርጅት የኢኮኖሚክ ኮሚሽን ዋና ሥራ አስፈጻሚ ዶክተር ቬራ ስፈንጉድና በኢትዮጵያው የውሃ መስኖና ኢነርጂ ሚኒስትር ዶክተር ስለሺ በቀለ የተፈረመው የመግባቢያ ሰነድ ተፈጥሮን መሠረት ያደረጉ መፍትሄዎች ለኢትዮጵያ የውሃ መሠረተ ልማት ጥበቃና የማኅበረሰብ አቅም ግንባታ የተሰኘን ፕሮጀክት ይፋ አድርጓል። ፕሮጀክቱ በአገሪቱ ካለፈው ዓመት ወዲህ የተጀመረው የአረንጓዴ አሻራ አካል በመሆን የሀገር በቀልና የውጭ ሀገር የዛፍ ዝርያዎችን በመትከልና በመንከባከብ የካርቦን ልቀትን ለይቶ ለማከማቸት እንዲሁም የውሃ መሠረተ ልማቶች የአካባቢ ስነ ምህዳሮችንና ማኅበረሰቡ ተግዳሮቶችን የመቋቋም አቅም በመገንባትና ለነዋሪው የተለያዩ አማራጮች በማመቻቸት ኑሮውን ለማሻሻል ያለመ ነው። የኮሚሽኑ ዋና ሥራ አስፈጻሚ ዶክተር ቬራ ሶንጉዌ የፕሮጀክቱን ዓላማ ለጋዜጠኞች ሲያብራሩም ያተኩሩት በዚህ ቁም ነገር ላይ ነበረ።
የፕሮጀክቱ የመጀመሪያ ፍሬ የሥራ ዕድል መፍጠር ነው። አካባቢውን አረንጓዴ ማድረግ ነው። አጠቃላይ ከባቢያችንን ማሻሻል እንደምንችል ማሳየት ነው። በዚህ ፕሮጀክት 150,000 ቤተሰቦች የተሻሻሉ የማብሰያ ምድጃዎችን ያገኛሉ። 1,500 ወጣቶችና ሴቶች ደግሞ እነዚህን ምድጃዎች ማምረት ይማራሉ። በመጨረሻም ችግኞችን ወይም ዛፎችን ስንተክል እነዚህ ዛፎች የነሱ መሆናቸውንና እንዲንከባከቧቸው እንነግራቸዋለን።
ይህ ፕሮጀክት የውሃ መሠረተ ልማት ችግሮችን ለመፍታት በአካባቢው በተመሠረቱ ልማቶች ላይ እንደሚያተኩርም መረጃዎች ይጠቁማሉ። የሚተገበርባቸው የኢትዮጵያ ክፍሎች ሰፊ ቢሆኑም ዋና ትኩረቱ ያደረገው በአባይ ተፋሰስ ምስራቁ ክፍል እንደሆነም ታውቋል። የውሃ መስኖና ኢነርጂ ሚኒስትሩ ዶክተር ስለሺ በቀለ ይህንን ያብራራሉ።
The UNECA taking the initiation and in collaboration with my ministry has
በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ተነሳሽነቱን በመውሰድና ከኔ የሚኒስተር መስሪያ ቤት ጋር በመተባበር ተፈጥሮን መሰረት ያደረጉ መፍትሄዎች ለኢትዮጵያ የውሃ መሰረተ ልማት ጥበቃና ለማህበረሰብ አቅም ግንባታ በሚል ስያሜ የተፋሰስ ልማት ፕሮጀክት ነድፈዋል። ፕሮጀክቱ ወደ 3.6 ሚሊዮን ዶላር ይገመታል። ይህም የመሰረተ ልማት አውታሮችን ማሻሻልና የማህበረሰቡን ተግዳሮቶች የመቋቋም ጉልበት የማጠናከር እንዲሁም የተጎዳውን መሬት እንዲያገግም በአረንጓዴ እጽዋት ማልበስና የሰውን ብሎም የተቋማትን አቅም መገንባት ነው። የተነደፈውንም ፕሮጀክት ተግባራዊ ለማድረግ በአባይ ተፋሰስ ውስጥ የጉደር፣ የሙገርና ጀማ ተፋሰሶች ተመርጠዋል።
በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ዋና ስራ አስፈጻሚ ቬራ ሶንጉዌ ተፈጥሮን መሰረት ያደረጉ የአየር ንብረት ለውጥን ለመቋቋም ያለሙ እንቅስቃሴዎች የስራ ዕድልን ይፈጥራሉ። የተግባር 10 ዓመት ለተሰኘው ንቅናቄም አስተዋጽኦ ያደርጋሉ። ዛሬ በኢትዮጵያ የምጣኔ ሀብት ልማትና ለሴቶች የተሻለ ጤና የተስፋ ጉዞ ጀምረናል ብለዋል። መልስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። ወደ ተከታዩ ዘገባ እንለፍ። በቤኒሻንጉል ጉሙዝና በጋምቤላ ክልሎች ኮቪድ-19 እየበዛ መምጣቱን የጤና ቢሮዎቹ አስታውቀዋል። በቤኒሻንጉል ጉሙዝ ውስጥ 378 ሰዎች፣ ጋምቤላ ውስጥ ደግሞ 645 ሰዎች በኮቪድ-19 መያዛቸውን የክልሎቹ የጤና ቢሮዎች ኃላፊዎች ገልጸዋል። ጋምቤላ ውስጥ 7 ሰዎች በኮቪድ-19 ምክንያት መሞታቸው ተነግሯል። ናኮር መልካ ተጨማሪውን ይዟል።
በቤኒሻንጉል ጉሙዝ ክልል በተደረገው የቤት ለቤት አሰሳ በሁሉም ወረዳዎች በሚባል ሁኔታ የኮቪድ-19 ስርጭት መዛመቱን የክልሉ ጤና ቢሮ ኃላፊ ወይዘሮ ፍሬዮት አበበ ተናግረዋል። በክልሉ 10847 ሰዎች ላይ በተደረገው ምርመራ 378 ሰዎች በኮሮና ቫይረስ መያዛቸው ተረጋግጧል ብለዋል ኃላፊዋ። 120 ሰዎች ተሽሏቸው ከኮቪድ ሕክምና ማዕከል የወጡ ሲሆን እስካሁን ሕይወቱ ያለፈም ሆነ ጽኑ ሕሙማን መከታተያ ክፍል ውስጥ ያለ የለም ሲሉ አክለዋል።
በጣም ተጋላጭ የሆኑ ከስራ ባህሪያቸው ከአኗኗራቸው አንጻር ይበልጥ ተጋላጭ የሆኑ ህብረተሰብ ክፍሎችን በሁሉም ወረዳ ላይ ነው ናሙና እየወሰድን ስንመረምር የነበረው እና እስካሁን ባለ ሁኔታ በአብዛኛው ወረዳዎቻችን ላይ እንግዲህ የኮቪድን ኬዞችን አግኝተናል። የተገኙ ኮቪድ ኬዞችንም ምን ያህል ኮንታክት አላቸው የሚለው ክትትል አድርገን ኮንታክቶችንም እየተከታተልን ምርመራ እያደረግን ያለንበት ሁኔታ ነው ያለው።
በተመሳሳይ ሁኔታ በጋምቤላ ክልልም የኮቪድ-19 ወረርሽኝ ስርጭት እየጨመረ መሆኑን የክልሉ ጤና ቢሮ ኃላፊ አቶ ካንጋት ሏክ አስታውቋል። በጋምቤላ እስካሁን 645 ሰዎች በኮቪድ-19 ሲያዙ ከነዛ መካከል 178 ተሽሏቸዋል። የሰባት ሰዎች ህይወት ደግሞ አልፏል። ይህ መረጃ እስከተጠናቀረበት ጊዜ ድረስ 4 ሰዎች በጽኑ ህሙማን መከታተያ ክፍል ውስጥ የህክምና ድጋፍ እያገኙ መሆናቸውን አቶ ካን ገልጸዋል። በኮቪድ-19 መያዛቸውን እያወቁ ጠፍተው ያልተገኙና ወደ ህክምና ማዕከሉም የተመለሱ አሉ ብለዋል አቶ ካን።
አልፎ አልፎ በተለያዩ ምክንያቶች የጠፉ አሉ።
በቁጥር ምን ያህል ናቸው?
ከጠፉት ውስጥ ወደ 5 የሚሆኑ የተመለሱ አሉ ማለት ተፈልጎ የተያዙ፣ ሌሎቹ ግን ያው አድራሻ በመቀየር ወደ መገኘት በማይቻልበትና ስልኮቻቸውን በማጥፋት ያልተገኙ ናቸው። አልሞስ
አያዛምቱም በሽታውን
እንግዲህ ያዛምታሉ። ትክክል ነው። እሱ አስቸጋሪ ሁኔታዎች አሉ። ኢቨን ሰዎች ፖዚቲቭ ሆነው ወደ ማቆያና ሕክምና ማዕከል እንዲወሰዱ የሚደረግ ጥረት በጣም ብዙ ቻለንጆች አሉ። አብዛኛው እንዲህ የሚሉ አሉ። ነገር ግን ያው በሕግ አስከባሪ አማካኝነት ተገዶ ወደ ማቆያ የሚገቡበት ሁኔታ ይፈጠራል። ካሁን ግን ጠፍቷል የተባሉትን አንደኛ ሙሉ በሙሉ ከአካባቢ የተሰወሩ ናቸው። አብዛኛው ይህንን ክስተት የተከሰተው ከዛሬ አንድ ሁለት ወር ገደማ አካባቢ ነው። እዛ ወዲህ ግን እንዲህ አይነት ክስተት የለም።
የአሶሳ ከተማ ነዋሪው ወጣት እዩብ ያያ በህብረተሰቡ ዘንድ አስተውያለሁ ስላለመዘናጋትም እንዲህ ይገልጻል።
እንደ መጀመሪያ ላይ እንዳለው አገር ውስጥ ገባ ተብሎ ሁሉም ሰው ጆሮውን ለዛ ነገር ሰጥቶ እንዳለ አሁንም በሽታው አልጠፋም፣ እየጨመረ ነው ያለ። ስለዚህ ትኩረት ሰጥቶት በምንችለው ተባብረን በአጭሩ ይህን ነገር ማስቀረት ይቻላል ብዬ ነው ማምሮ። በበኩል
የሁለቱ ክልሎች የጤና ቢሮ ኃላፊዎች አሁንም ህብረተሰቡ ውስጥ የመዘናጋት ሁኔታና የተሳሳተ ግንዛቤ ይስተዋላል፣ ይህ ደግሞ ተጨማሪ ዋጋ ሊያስከፍል ስለሚችል መጠንቀቁ አይከፋም ብለዋል።
ሳይሆን ያው አመራሩ ባለሙያውን ሁሉ በሁሉ ዘርፍ የሚገለጽ መዘናጋቶች አሉ። ያው እንደምናውቀው እና ቶሎ መጥቶ ቶሎ የሚወጣ ነው የመሰለው ለህብረተሰቡ ሲዘገኝ መዘናጋት አለ። ወጣቱ ረጅም ጊዜ በፀሐይ በዝናብ ሆኖ ሲያስታጥብ ነበር። ሞ አሁን ባለው ሁኔታ ወደኋላ መመለስ አለ እና በዚህ አጋጣሚ እንዴት አድርገን እናነቃንቀዋለን? የወጣት በጎ ፍቃድ ሰጪውን እንዴት አድርገን ነው ወደፊት የምናመጣው? ኢቭን የኬዞችን ሁኔታ ስናይ በእኛ ክልል ውስጥ አብዛኛው ኬዝ የተከሰተው እነዚህ ወጣትና ከዛ ቀጠል ብሎ ያሉ እድሜዎች ላይ ነው። ብዙ ኬዝ ያለው እንዱ በእድሜ ደረጃም ስናይ እና ስለዚህ ወጣቱ ራሱንም ጠብቆ ኮሚኒቲ ላይ ያለውን በጎ ፍቃድ እንዴት ነው መሳት ያለበት የሚል እንዴት ነው ምንመራ የሚል የጋራ ውይይት አድርገን ተግባብተን እንደገና እነሱን አክቲቬት አድርገን አሁን በጀመርንባቸው ወረዳዎች ላይ ሰፊ ስራ ነው እየሰሩት ያሉ ወጣቶች።
ኮሮና ጋምቤላ ኬዞች ከመታየታቸው በፊት የተሳሳቱ ግንዛቤዎች ነበሩ። ኢቨን ጋምቤላ ላይ ሞቃታማ ስለሆነ ቦታው እዚህ አይደርስም ባሉትን አስተሳሰቦች ነበሩ። እነዚህም ግን ትክክል እንዳልሆኑ ነው ሰፊ የማህበረሰብ ንቅናቄ ስራ ሰርተናል። በሽታው ደግሞ የለምና የፖለቲካል ኮንሰምፕሽን የሚለውን ነገር ምናልባት ኮቪድ በዓለም ደረጃ ከተከሰተበት ጊዜ ጀምሮ እስካሁን እንኳን አዋቂዎች ህጻናት ሁሉ ይህን በሽታ እንዳለ ያውቃል። በተለያዩ ሚዲያ እንትኖች ይህንን ዓለም በጣም በከባድ ሁኔታ እየጎዳ ያለና ኢትዮጵያ ደግሞ በዚህ ኤክሴፕሽናል እንዳልሆነ በሽታው በደንብ በትክክል እንዳለ ሰዎች እንዲረዱ ነው። መጀመሪያ ላይ እንዲህ አይነት ፐርሰፕሽኖች አሉ። በአሁኑ ሰዓት እንደ ጋምቤላ እንዲህ አይነት ነገሮች እየተቀረፉ ነው።
በአሁኑ ጊዜም የኮቪድ-19 ስርጭትን ለመቆጣጠር ያስችላል ተብሎ የታመነበት ሀገር አቀፍ ዘመቻ በክልላቸውም እንደሚደረግ ኃላፊዎቹ ገልጸዋል።
የኮቪድ መከላከልና መቆጣጠር ስራችን አጠናክረን ለመስራት በሀገር አቀፍ ደረጃ የታወጀውን የማህበረሰብ አቀፍ የኮቪድ ምርመራና ንቅናቄ ስራ በእኛም ክልል ከሰኞ ጀምረን እየሰራን ያለ ነው። ሁሉም ወረዳዎቻችን ላይ በሁለት ሳምንት ውስጥ ወደ 5200 እኛ ጋር የሚመረመረው እንግዲህ እኛ እንደ ክልል ከዚህ በላይ አድርገን እስከ 10,000 እንመረምራለን የሚል እቅድ ያቀድ ነው። እንግዲህ አንድ መመርመሪያ ማሽን ነው ያለችን። እሷንም ቢሆን 24 ሰዓት ቢሆንም ሰርተን ከዚህ በላይ ሳምፕል ኮሌክት ማድረግ አለብን የሚል እቅድ ነው ያለን።
አስፈላጊ ቅድመ ዝግጅት ጨርሰናል። አሁን ያለንም የተሰጠንም ታርጌት 1132 ሰዎች በዚህ ምርመራ ይታቀፋሉ። ስለዚህ ይህንን ምርመራ ደግሞ ስናካሂድ አስፈላጊ ማህበረሰብ ማግኘት ያለበትን ግንዛቤ ጎን ለጎን በደንብ በስፋት ስራ ተጀምሯል። ይህንን ደግሞ የሚቀጥል ነው የሚሆነው። ከምርመራው በኋላ
ህብረተሰቡ ተገቢውን ጥንቃቄ እያደረገ ራሱንና ቤተሰቡን ብሎም ወገኑን ከኮሮና ቫይረስ እንዲጠብቅ ጥሪ አቅርበዋል ኃላፊዎቹ። ለአሜሪካ ድምፅ ናኮር መልካ ካምቦ።
አመሰግናለሁ ናኮር። ከደቡብ ክልል የሚቀርቡ የክልልነት ጥያቄዎች እልባት እንዲያገኙ ክልሉን እየመራ ያለው ብልጽግና ፓርቲ በወጥ እቅድ መመራት፣ ከህዝብ ጋር ነጻ ውይይት ማድረግና ህዝቡን አሳምኖ የሚመራ አመራር ማዋቀር ይገባዋል ሲሉ ምሁራን መክረዋል። የክልል አደረጃጀት ጉዳዮችን የፌዴሬሽን ምክር ቤት እያጠና መሆኑን የፌዴሬሽን ምክር ቤቱ አፈ ጉባኤ አቶ አደም ፋራ መግለጻቸው ተዘግቧል። ዮናታን ዘብዴዎስ ከሐዋሳ ተጨማሪ አለው።
በክልል ተደራጅተን የራሳችን እድል በራሳችን ንብስናለን በሚል በደቡብ ክልል የሚነሱ የህዝብ ናቸው የሚባሉ አያሌ የክልልነት ጥያቄዎች በተገቢ ሰዓት ተገቢ ምላሽ አልተሰጣቸውም በሚል ምሬት ከጥያቄነት አልፈው የሰላም እጦት ምንጭ መሆናቸውን ምሁራን ይናገራሉ። በተለይ በአገሪቱ ታይቷል ከተባለው ለውጥና አዲስ ጠቅላይ ሚኒስትር መሾማቸውን ተከትሎ ቀደም ሲል በኃይል ታፍኖ የነበሩ እነዚህ ፍላጎቶች በተሰጠው ነጻነት ፈንድተው ወጥተው በተለይ 14 ዞኖች በህገ መንግስቱ መሰረት ጥያቄው ካልተመለሰን በማለታቸው ጉዳዩ የክልሉን ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ሁኔታዎችን እየተቆጣጠረ ነው ሲሉ ይከራከራሉ። የፖለቲካ ሳይንስና የዓለም አቀፍ ግንኙነት ባለሙያ የሆኑት አቶ ዳያሞ ዳለ ከሰሞኑ የወላይታ ክስተት በመነሳት የመደራጀት ጥያቄ ስለምን ችግር ሆነ የሚለውን ተናግረዋል።
ከአደረጃጀት አንጻር እየተከሰተ ያለ የሰላም እጦት የሚያሳየው ነገር ምንድን ነው? መጀመሪያ ድሮ በሂደን የሚባለው አሁን ብልጽግና ፓርቲ የሆነው ድርጅት እኚህ ችግሮች እንዴት እንደሚያስተናግድ ወጥ የሆነ ፕሮግራም የለውም፣ ውሳኔ መግባባት የለውም። ጥያቄውን ያነሳው የዞኑ የወላይታ ዞን አመራር ያው
ብልጽግና አባል ናቸው። ምንድን ነው የሚያሳየው? የሪዮትና የተግባርም የአሳሰብም አንድነት አለመኖሩ ነው የሚያሳየው።
በደቡብ ክልል የሚቀርቡ የክልል ጥያቄዎች እልባት እንዲያገኙ ክልሉን እየመራ ያለው የደቡብ ክልል ብልጽግና ፓርቲ በወጥ እቅድ መምራትና ከህዝብ ጋር ነጻ ውይይት ማድረግ እንዲሁም ህዝቡን አሳምኖ የሚመራ አመራር ማዋቀር ያስፈልገዋልም ብሏል።
የወላይታ ዞን ተወካዮች ከዚህ መውጣታቸውን ከደቡብ ክልል ምክር ቤት መውጣታቸውን ገልጸው አብሰን ሲያደርጉ ውይይት ከእነሱ ጋር የተደረገ አልመሰለኝም። ኦፊሻል የሰማነው ነገር የለም። ቢደረግ ኖሮ የህዝብ ተወካዮች ናቸው እና ለህዝቡ የመግባባትን ማስረት ይችሉ ነበር። ችግር ሲፈጥ ምላሽ የመስጠት አይነት ነገር ስለሆነ ነው።
መልካም። ከዚህ ጋር በተያያዘ የሚደረጉ እንቅስቃሴዎች አሉ፣ ወላይታ ብቻም ሳይሆን ሌሎች አካባቢዎችም እና እሱንስ እንዴት ነው የሚያዩት?
አሁን እንግዲህ ከወላይታው የምንረዳው ምንድን ነው? አንዴ መካረር ከመጣ በኋላ የሰውና ንብረት መጥፋት ይከተላል። ወደ ጸጥታ ጉዳይ ይዞራል። መጠንቀቅ ያለበት ማንኛውም ቦታ ያለ ህዝብ አጀንዳው እንዳይቀየር የሚያደርግ ጸጥታን አለመግባባትን በተቻለ መጠን በውይይት ለመፍታት መሞከር ነው ያለብን።
አቶ ዳያሞ የደቡብ ክልል ብልጽግና ፓርቲ አቋም ሊፈተሽ እንደሚገባም ተናግሯል።